ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ስለዚህ እንደምን አመሻችሁ አልማጭቻችን። ዛሬ አርብ ጥቅምት 23 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከዝግጅት ክፍላችን የቀረበ ሐተታ እናሰማለን። በየሳምንቱ አርብ የሚቀርበውን ከእናንተ ከአድማጮቻችን የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። አዲስ አበባን ከመቀሌ የሚያገናኘው አውራ መንገድ ከተዘጋ አምስተኛ ቀኑን በመያዙ አሳሳቢ ሁኔታ የተፈጠረ መሆኑ ተነግሯል። መንገዱ የተዘጋው በአላማጣ ከተማ ወጣቶች ሲሆን የወጣቶቹ ጥያቄ የታሰሩ ጓዶቻቸው ያለምንም ቅድመ ሁኔታ እንዲፈቱ እንዲሁም የክልሉ ልዩ ኃይል ከተማውን ለቆ ወደነበረበት እንዲመለስ የሚል ነው ተብሏል። የሰሜን ፖሊስ መምሪያ በዛሬው ቀን ለዜና ምንጮች እንዳስታወቀው ጉዳዩን በሰላማዊ መንገድ ለመጨረስ ከወጣቶቹ ጋር ውይይት እየተካሄደ መሆኑን ገልጾ ምናልባትም መንገዱ ሳይከፈት አይቀርም ብሏል። የጎንደር ዩኒቨርሲቲ ካውንስል በጎንደር ዩኒቨርሲቲ በመለስ ዜናዊ ስም ተሰይሞ የነበረው የግብርናና የገጠር ትራንስፎርሜሽን ኮሌጅ ስያሜው እንዲቀየር የወሰነ መሆኑን አስታውቋል። ይህንን ጉዳይ አስመልክቶ ካውንስሉ ለተለያዩ ክፍሎች በጻፈው ደብዳቤ የስም ለውጡ የተወሰነው በተደጋጋሚ ለተነሳው ጥያቄ መልስ ለመስጠትና ማህበረሰቡም በኮሌጁ ላይ የባለቤትነት ስሜት እንዲሰማው ለማድረግ መሆኑን አስታውቆ ጠዳ ግቢ የሚል ስያሜ እንዲሰጠው የወሰነ መሆኑን ገልጿል። ለአባይ ግድብ ያዋጣነው ገንዘብ ይመለስልን በማለት ለአራተኛ ቀን የሥራ ማቆም አድማቸውን የቀጠሉት የገሙጎፋ ዞን መምህራን አርብ ከአርባ ምንጭ ከተማ ከንቲባ ጋር ተወያይተዋል። መምህራኑ ሥራ ለማቆም የገፋፋቸው ለአባይ ግድብ ያዋጣነው ገንዘብ ያላግባባክኗል፣ የግለሰቦች መጠቀሚያ ሆኗልና ይመለስልን በማለት መሆኑ ይታወቃል። ስብሰባው ያለ ውጤት የተበተነ ሲሆን መምህራኑ ገንዘባቸው ካልተመለሰ ወደ ሥራ እንደማይመለሱ ገልጸዋል። የሲዳማ ዞን ማህበረሰቡ በሚገባው መሰረት ተጠቃሚ አይደለም በሚል የዞኑ ምክር ቤት ክልል የመሆን ጥያቄ ማቅረቡ የሚታወቅ ሲሆን ጥያቄው ወደ ደቡብ ክልል ምክር ቤት መተላለፉ ይታወቃል። አርብ ጥቅምት 23 ከተሰበሰቡት አባላት መካከል 2/3 የሚሆኑት ጉዳዩን በመደገፋቸው የሲዳማ ዞን ክልል የመሆን ጥያቄ ሂደቱን ተብቆ እንዲፈጸም ውሳኔ ተላልፏል ተብሏል። ከዚህ በተጨማሪ ጎፋ ከጋሙ በመለየት የራሱን ዞን ይመሰርታል፣ ኮንሶም ከሰገን በመለየት ዞን ይሆናል፣ እንዲሁም ልዩ ወረዳ የነበረው ሐላባም ወደ ዞንነት ያድጋል ተብሏል። በሰገን ዞን የሚገኙ የቡርጂ፣ የአማሮ፣ የደራሽና የአሌ እንዲሁም በጋሙ ጎፋ ዞን ስር የኤዞ ህዝብ ተወላጆች ጉዳይ በሚቀጥለው የክልሉ ምክር ቤት ስብሰባ ይወሰናል ተብሏል። በሶማሊያ የቀድሞው የአልሽባብ ኮማንደር በመርጫ እንዲሳተፍ የመጨረሻው ውሳኔ ያገኘ መሆኑን ከአካባቢው የተገኘው ዜና ይገልጻል። ከስድስት ዓመት በፊት አልሽባብን ከርቶ እጅ የሰጠው ሙክታር ሮቦ በአገሪቱ ደቡብ ምዕራብ ባይዶ አካባቢ ለሚካሄደው የክልል ፕሬዝዳንታዊ ምርጫ ለመወዳደር ፍላጎቱን ከገለጸ ጥቂት ቀናት ቢያልፉም የባይዶዋ የምርጫ ኮሚሽን ግለሰቡ በምርጫው ለመሳተፍ መብት ያለው መሆኑን ገልጾ እንደሚወዳደር ፈቅዶለታል። ሙክታር ሮቦ አልሽባብን ከመሰረቱት አንዱ ሲሆን ወደ አፍጋኒስታን ሄዶ በአልቃይዳ መሰልጠኑም ይታወቃል። አልሽባብን ከርቶ እጁን ከሰጠ በኋላ የአሜሪካ መንግስት ስሙን ከአሸባሪዎች ዝርዝር ውስጥ ማንሳቱም ይታወሳል። በመጨረሻም የደቡብ ሱዳኑ ተቃዋሚ መሪ ሪክ ማቻር ደጋፊና አገልጋዮች ናቸው በሚል ሰበብ ተይዘው የሞት ፍርድ ተፈርዶባቸው የነበሩ ሁለት ሰዎች ተፈተው ለዓለም አቀፍ የቀይ መስቀል ኮሚሽን የተሰጡ መሆናቸው ታውቋል። ከተፈቱት ውስጥ አንደኛው የማቻር ቃል አቀባይ የነበረ ሲሆን ባለፈው አመት የካቲት ወር ላይ ተይዞ የሞት ፍርድ ተፈርዶበት የነበረ መሆኑ ይታወቃል። ሁለተኛው ዊሊያም ኤንድሊ የተባለ የደቡብ አፍሪካ ተወላጅ ሲሆን የሪክ ማቻር ጦር አማካሪ ሆኖ መስራቱ ተረጋግጦ በአገር ስለላ ወንጀል ተከሶ በሞት እንዲቀጣ የተፈረደበት ነበር ተብሏል። አሁንም በደቡብ ሱዳን መንግስት ተይዘው እስር ቤት የሚማቀቁ በርካታ ዜጎች መኖራቸው ግልጽ ሲሆን ሪክ ማቻር ሁሉም እንዲፈቱ ጥሪ አድርገዋል። ለዛሬ ያለን ዜና በዚሁ ይጠናቀቃል። ጮሌነት ሲበዛ ለውድቀት ይዳርጋል። እጅግም ስለት ይቀዳል ላፎት እጅግም ብልሃት ያደርሳል ከመውት ይላሉ የአገራችን አዛውንት። ብዙዎች አዋቂ የመሰላቸው መለስ ዜናዊ ተራ ጮሌ ነበር። ሙጢ ከወደ አፉ ፈጠን ዋሾ ቃላት ደርዳሪ ዛሬም የገሌ ንግግሩ ሲያምር ሲጣፍጥ የሚሉ ተላሎች አሉ። የፖለቲከኞችን ንግግር ማመን ራስን ማታለል ነው ከተባለ ዘመን አልፏል። ፖለቲከኛው ድልድይ እሰራለሁ ብሎ ቃል ሲገባ ወንዝ እኮ የለንም ቢሉት ወንዙንም አመጣለሁ አለ ይባላል። ወያኔ ራሱ ባጠነጠነው ሴራ ተተብትቦ ሳይወድ በግድ ተለጣፊውን ጊዜ ሳይሰጥ አጋልጦታል። የመቀሌው ቧልት ወያኔ የተጠለፈበት ነው። ወያኔ በህዝብ አመጽ ተወጥሮ ወደ ውድቀቱ ሲያመራ የነበረው ወያኔ ፈልጎ ደመቀ መኮንንና ሽፈራው ሽጉጤ ሳይቀሩ ታሽተው ነበር። የኦዴድ አመራር አባል ሰላይና ሌተና ኮሎኔል የሆነውን ግለሰብ ሰየመ። ይህን እቅድ በስራ ከማዋሉ በፊት የወያኔ የሐሰት ፕሮፓጋንዳ ክፍል ሰውየው በወያኔ የተጠላ ነው፣ ለውጥ ፈላጊ ወጣት ነው፣ አባዱላም ጠምዶታል፣ የኦጋዴን ተለጣፊዎችም አይወዱትም፣ እናቱ ክርስቲያን አማራ፣ አባቱ ኦሮሞ እስላም፣ ሚስቱ እንዲህ እንዲያ፣ እሱም ጴንጤ ክርስቲያን ወዘተ በሚል ብዙ ተሰራጨ። እንደተጠበቀውም ሰውየውና ድርጅቱ ከወያኔ ጉያ ሲወጡ የታያቸው ብዙ ሆኑ። ልደቱ ክህደቱን እስከ ወር እስር ወስደው እንዳሻሻጡት ብዙዎች ረስተዋል። ሰውየው ለፈሰሰው ደም ተጠያቂና የወጣለት ወያኔ ነው ብለን በማስጠንቀቃችን ብዙ ግዘት አደረሱብን። ሰውየው ምንም ስልጣን የለውም፣ ስልጣን አሁንም በወያኔ እጅ ናት ብንልም አዳማጭ ብዙ አልነበረም። የለመደባቸውን በክህደት የቆሸሹ ምሁራን ከዚህ ከዚያ ከገማ ጉድጓዳቸው ብቅ ብለው ለሰውየው ጊዜ ስጡት፣ ስልጣንም በእጁ ይግባ ማለትን ተያያዙት። ህዝባችን ደሙን የገበረው ለአስመሳይ ስልጣን ለማሰጠት ይመስል፣ ህዝባችን የታገለው ከወያኔ አዲስ ሹመኛ ለማግኘት ይመስል፣ ህዝባችን ያን ሁሉ ህይወት አሳልፎ የሰጠው ወያኔ እንዳለ ቆይቶ ከወያኔ ፍርፋሪ ለመቃረም ይመስል። ቀደም ብለን ስናስረዳን ተቆየነውም ሰውየው ደግ ለውጥ ፈላጊ ነው በሚለው ላይ ሙሉ ጥርጣሬ ቢኖረንም 27 ዓመታት በላይ የወያኔ አገልጋይ ነበርና ተቃውሞችን የሚመለከተው ሿሚውን ወያኔን ነው። ወያኔ ዘረኛ፣ ጸረ ኢትዮጵያ፣ ጸረ ህዝብ አምባገነናዊ ቡድን ነው። 27 ዓመት ሙሉ ያሳየው ለውጥ ቢኖር ከገማ ወደ ገለማ መሸጋገርንና ህዝባችንን በገፍ መፍጀት ነው። ከማንም ቢሆን ማን ስልጣን ለቅንጣትም ሊካፈል ፍላጎት የለውም። ስለዚህ አዲስ ሹም የፈለገው ሊያሰራውና የህዝብን ድምፅ ሊሰማ ፍላጎት ሊያሟላ ሳይሆን ይህን ግለሰብና የራሱን መሰሪ ቅስቀሳ ተጠቅሞ የህዝቡን አመፅ ለማቀዝቀዝና ለማስቆም ነው። በዚህ የተወሰነ ድል አግኝቷል፣ ብዙ የሚቆይ ባይሆንም። በዚያው ልክ ግን የወያኔ ካድሬዎችና ደጋፊዎች በተለይ በትግራይ ያሉት የወያኔን ቅስቀሳ እንደ ሀቅ ወስደው ደብረ ጽዮን በምርጫ ሁለት ድምፅ ብቻ ያገኘ የሚለው የወያኔ ቧልት ሀቅ መስሏቸው ወያኔ የሌሎችን ለማደናገር ስለ አዲስ ሹም ያጠነጠነው ቅስቀሳ ሁሉ እውነት ነው ብለው አምነው በመሪዎቹ ላይ በመቀሌም በሌሎች የትግራይ ከተሞችም ወቀሳን አምጥተው ድንጋጤን በማሳየታቸው አባይ ፀሐዬ ሁሉም በቁጥጥራችን ስር ነው፣ ካመለጠም እንገነጠላለን ያለውም አላረካ በማለቱ አዲሱን ሹም ወደ መቀሌ አምጥተው ማንነቱን በግልጽ ለወያኔዎች ሁሉ በትግርኛ ተናግሮ እንዲያሳይ አደረጉ። ንግግሩም ለገሰ ቢሄድ ለገሰ መጣ እንዳልነው ከዚህ በፊት ጮጮ ቢገለብጡት ጮጮ ሆነ። በሐሰት ወሬ ሽቶ ሊቀቡትና ወያኔያዊ ጠረኑን ሊሸፍኑለት የተቃጣለት ሹም ያው ወያኔነቱን በግልጽ አሳያቸው። ጌታውን የህዝብ ጠላት መለስ ዜናዊን ማድነቅ ብቻ ሳይሆን እንደ ሟቹ ዘረኛ ትግሬው ወርቅ ዜጋ መሆኑን አወሳል። ከኋላው ቆሞ ይቆጣጠር የነበረው በሐቅ የስልጣን ባለቤት ደብረ ጽዮንም ልቡ እንደሞቀ መገመት አላቃተንም። በትግራይ ወያኔ ለወያኔ ታግሎ መባጀቱ በራሱ በወያኔ እየታመነበት አንድም በትግራይ የተሰዉትን በርካታ የትግራይ ተወላጅ ኢሃፓዎች ለመጥቀስ አቃተው። ይህ ነው ታዲያ ሁሉን እስረኛ በተለይም በትግራይ ጉድጓድ ያሉት ኢሃፓዎችን የሚለቀው? ምን ለውጥ ታየ ከንግግሩ? ዜሮ የዜሮዎች ጉንጭ አልፋ የሰረቸ ራስ ሙገሳ ለወያኔ። በመቀጠልም ወሳኙን የወልቃይት ጥያቄ በባዕድ ነዋሪ ዜጎች የቆሰቆሱት ችግሩ ግን የዳቦ የመብራትና ውሃ ነው በሚል ደፍኖት አለፈ። ወልቃይት ጠገዴ በዚህ መልክ ከታዩ ማን ለሱዳን የተሰጠውን የቋራ መሬት ሊያስመልስ ሊነሳ? ታስረው ለተፈቱ ትግሬዎች ያነበነበው ሹም ስለ ሌሎች እስረኞች ሊያወሳ አልፈቀዱለትም፣ አላነሳምም። ቀደም እንዳልነው ነግ አዋጁን ሰረዘ ብለው ዳግም ሊነግዱበት አሜሪካም ሰርዙ ብሏቸዋልና ዝግጅት አላቸውም ተብሏል። ሹመኛው ወዲያውኑ እንደ ወያኔ በውጭ አገር ያሉ ኢትዮጵያውያንን ሊነቅፍም ሞክሯል። ውሻ በበላበት ይጮኋል። የውሻው ባለቤት ደግሞ የኢትዮጵያ ሕዝብ ሳይሆን ያው ወያኔ ነው። ዘፈኑ ያው ችኮ ነው፣ ዘፋኙ ግን ተቀይሯል። አሁን ያለንበት ሁኔታ ላይ የደረስ ነው በቆራት ተገላው። ባምቦ፣ ኢሬቻ፣ ወልዲያ፣ ጎንደር የደም ግብር የከፈሉትን ወገኖች ልንረሳቸው አንችልም። እነሱንም የሚረሱና ለወያኔ ሴራ ሰለባ ሊሆኑ የተነሱት መብዛታቸውን በጊዜ መረዳት አለባቸው። የህዝብ ትግል ግቡ በወያኔ ቁጥጥር ስር አንዱን ተለጣፊ በሌላ ተለጣፊ ለመተካት አይደለም። ለወያኔም የተጨበረበረ ምርጫ ድጋሚ ትርኢት ዝግጁ ሊሆንም አይደለም። ሁሉን አቀፍ ሽግግር የተባለውንም በወያኔያዊ የድርድር ቀልድ ሊተካም አልነበረም አይደለም። ደማችን ለምን ፈሰሰ? የወያኔን ስርዓት ለመጣል። አዲሱ ሹም ከአማራም ከኦሮሞም ተወለደና ታዲያ ምን ይጠበስ? የኦሮሞም የአማራም ጠቅላይ ሚኒስትሮች ተመላልሰውብናል። ምን ፈየዱ? ያው ለወያኔ አገለገሉ እንጂ ምንም ጥቅም አልሰጡም። ዋናው ጉዳይ ማን ስልጣን ይዟል ነው። ቆም ነገሩ ማን ነው አዛዥ ናዛዡ ነው የሚለው ነው። አዲስ ሹም ሳይሆን እነወያኔ ናቸው። የወያኔ ተለጣፊ ከወያኔ እኩልም ሆነ የበለጠ ስልጣን ሊኖረው መታሰብ የለበትም። ቆሞ አይን ከፍቶ መቃዠት ያሰኝብናል ማለት ነው። የኩሉ ሳይሆን ቀርቶ ወያኔ በውድ ስልጣኑን ሊለቅ ከተነሳ ከተዘጋጀ ደግሞ አርጎት ነው አናይመቻልን ነው የምንለው። ግን የሀገራችን ተጨባጭ ሁኔታ ሊያስተምረን ሲያስተምረን የቆየው ነገጠባ በእንዲህ አይነት ቅዠት ተጠምደን የመከራና የደም ግብር መክፈላችን እንዳይቀጥል ነው። ይህን ካልን ዘንዳ ለአዲስ ጠቅላይ ሚኒስትር ጊዜ ያልሰጠውና ወርስ ሳይሞላው ያጋለጠው ወያኔ ነው። የራሱን ህዝብ ሊያረጋጋ ወርቅ ዜጋን አትስጉ አሁንም የበላይነት በእኛ እጅ ነው ለማለት፣ በእብሪት ደግሞ አማራውና ኦሮሞውን ግፋችን ይቀጥላል ብሎ ለመጨፈርም ነው። የወያኔ የህዝብን መናቅ ጠባይም በግልጽ ይንጸባረቃል። ማታለል እችላለሁ ብሎ መወጠር ነው። በአንዳንዶቹ ላይ ሰርቷልና ሙሉ በሙሉ ከሽፏል የምንለውም አይደለም። ግን መክሸፍ ያለበት ሴራና ድፍረትም ነው። የምናከሽፈው ደግሞ ትግላችንን በመቀጠል እንጂ በማቆም፣ አንድነታችንን በወያኔ ላይ በማጠናከር እንጂ በመከፋፈል አይደለም። የወያኔን ሴራ ማርከሻው ትግልን አፋፍሞ መቀጠል ነው። ትግላችን ጸረ ወያኔ ነውና ሆኖም መቀጠል ያለበት ነውና ከራሱ ከወያኔ መፍትሄ መጠበቅ ወደ ኋላ ተመልሶ መጃጃል ነው። የኢትዮጵያ ህዝብ ደግሞ ስህተቱን እንዲደግም መጠበቅ የለበትም። ለግል ስልጣን የሚቋምጡም ህዝብን የሚወክሉ አለመሆናቸው ላይ ምንም ጥርጥር የለንም። ስደት ሰለቸን እንደሚሉት ጭቆናም ዘረኝነትም ሰልችቶናል ጠልተነዋል ይላል ህዝብ። በአቋራጭ ትግዱን ሊያጥፍም ዝግጁ አይደለም። ነውናም ትግላችን ይፋፋም፣ ትኩረታችን የህዝብ ሁሉ አመጽ ለማጠናከር መሆን አለበት። ኃይለማርያም ቁጥር 2 ይፈይድ ይሆን ብለን ለሰኮንድም የምንጨነቅበት ሊሆን አይችልም። ቃል ረክሶ ባለበትም በተራ ዲስኩር አንደናገርም። ካልታዘልቁ አላምንም ከመሆኑም በላይ የሚያዝል አቅም ያለው ወንድ ከወያኔ ጎራ ይመጣል በሚል አንጠብቅም። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ሰማዕትን በቀጣይ ትግል እንዘክር።
ያሸንቃል በትዝታ ፈናቆት ሜ
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። እንደምከረማችሁ ፍኖተዎች፣ አብይ አህመድ ተውትና ጫዋ ሰው መስሎኝ ነበር። ይያደርግን ቀጥረቀላል እብሪተኛም ቁጡም የሆነ ከመምጣቱ ባሻገር የሰማዕትን ደምና ታሪክ ረጋጭ ሆኖ ተገኝቷል። በፍራንክፈርት ጀርመን በኦነግ ባንዲራና በወያኔው ብጣቂ ጨርቅ ታጅቦ ከመለፈፉ ሌላ ንግግሩ በአብዛኛው አስከፊና ከታሪክም የተጣላ ነበር። ያወሳው ስለ ኦነግ ነው እንዳልል በደርግ ጊዜ ኦነግ ከደርግ ጋር ሆኖ በደል ፈጻሚና አሳሪ ጋራፊ ነበር። ንግግሩ ያፓን ከተመለከተ ደግሞ የድርጅቱ መሪዎች በትግል መስክ ካባሎቻቸው ጎን ተሰው እንጂ እሱ ሊል እንደሞከረው በሩቅ ሆነው አጆዋ ሲሉ አልተደመጡም። አብይ የወያኔ ገርፍ እንደመሆኑ መጠንና የብሔረተኛ ድርጅት አባል መሪ ሆኖ የቆየ በመሆኑ የ60ዎቹን ኢትዮጵያ ባይተውልድ ቢጣላና ታሪካቸውን ሊያጣምም ቢጥር አያስገርመኝም። ከባብ እንቁላል የወጣ ያው እባብ ነው ነገሩ ሲሉ አሊ ከበደ ከሚዩኒክ ጀርመን ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ የላኩልን ደገፉ ተፈራ ከቢሾፍቱ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬ ይድረሳችሁ ላለሁ። ኢትዮጵያ ለኢትዮጵያውያን ሁሉ የጋራ ሀገር ናት። የጋምቤላው፣ ያፋሩ፣ የሽናሻው፣ የወላይታው፣ የጉራጌው፣ የሶማሌ ወዘተ ሁሉ መመኪያና መኩሪያ ብቻ ሳትሆን መተሳሰሪያ ገመዱም ናት። የጋራ ሀገሩን በጋራ ማልማት በጋራ ማበልጸግ የዜጎች ሁሉ በማንም የማይገሰስ መብት ነው። የጋራ ሀገሩ የሆነችውን ኢትዮጵያ ከባዕዳን ጠራቶች እንዲሁም ከውስጥ ቅጥረኞችና ጽንፈኞች ጥቃት የመጠበቅና አገሩን የመንከባከብ ግዴታም የሁሉም ዜጎቿ ነው። ይህ ደግሞ ቀደምት አባቶቻችንና እናቶቻችን በተግባር ያሳዩንና ያስተማሩን ነው። ኢትዮጵያ ህዝብ ወደ አድዋ ወይም ማይጫው ሲዘምት ጎሳ ብሔረሰብ አልቆጠረም። ዛሬም የውጭ ባዕዳን ኃይሎችና አገር በቀል የሆኑ ዘረኞችና ጽንፈኞች የጋራ ጥቅማቸውን ለማስከበር ተባብረውብናል። በተለይ ጽንፈኞችና ዘረኞች ዛሬ እያሴሩት ያለው ሴራ የጣሊያን፣ የሶማሌ ወይም ቀደም ያሉት ወራሪዎች ከተነሰሱብንና ከሸረቡብን ሴራ የሚበልጥ እንጂ ያነሰ ሊባል የሚችል አይደለም። ለጨቋኝ አገዛዛቸው ያመቻቸው ዘንድ ከፍቅር ይልቅ ጥላቻን ዘርተውብናል። በብሔረሰብ በቋንቋ በሃይማኖት ከፋፍለውናል። ሰላማችንንም አደርዝዘውታል። ስማቸውና ቅርጻቸው የተለያየ የሆኑ ጨቋኝ አገዛዞች በመሳሪያ ኃይል በላያችን ላይ ተጭነውብናል። ሀብታችንን ዘርፈዋል። ሰብእናችንን ክደውታል። አፍነውናል። ጨፍጭፈውናል። ወደ ዘብጥያም ወርውረውናል። ለአሰቃቂው የስደት ህይወት ወገኖቻችን ተዳርገዋል። የወያኔ ዘረኛ ገዢዎች ከቀደምት ገዢዎች የሚለዩት መከላከያውን፣ ደህንነቱን፣ የፖሊስ ኃይሉን፣ ፍርድ ቤቱን፣ የንግድ ተቋማትን ወዘተ በብቸኝነት ዘረኛና ጽንፈኞችን ያቀፈ ብቻ ሳይሆን ለጥፋቱ ህገ መንግስት የሚለውን ሳይቀር ይጠቀማል። ሁሉም የመጨቆኛ ተቋማት የወያኔ ታዛዦችና አገልጋዮች ናቸው። ወያኔና አጋር ጠባቦች በኢትዮጵያውያን ዜጎች መካከለ የረጩት የጥላቻ ወደ ነበረበት የሚመለሰው በጥላቻ ሳይሆን በፍቅር ብቻ ነው። ወያኔና ሌሎች ጽንፈኞች ተበታተኑ ተከፋፈሉ ሲሉን እንብኝ በማለት መተባበርና በኢትዮጵያዊነት ዙሪያ ለሚገነባ ዲሞክራሲያዊ ስርዓት ግንባታ ባንድነት ተባብረን ወያኔና ሌሎች ጽንፈኞችን በተባበረ ኃይል መታገል ስንችል ብቻ ነው። መበታተንና መከፋፈልን በመተባበር ጥላቻን በፍቅር መለወጥ ስንችል የጽንፈኞች መርዘኛ አስተምህሮን ዘወር በሉ ስንላቸው ኢትዮጵያ ትድናለች። የዘላለማዊ ህይወት መሰረታችን የነበረው መፈቃቀር መቻቻልና መተባበር በእጃችን ይገባል። ለኢትዮጵያ ሀገራችን መከበር የዜጎቿ ሰላም ነጻነት ፍትህ በእጃቸው መግባት የህይወት ዋስትና ነው። የኢትዮጵያ ህዝብ የ27 አመታት የወያኔ ዘረኞች ካደረሱብን በደል በላይ ሊያስተምረው የሚገባ ሊኖር አይችልም። ጽንፈኝነት ያመጣው ጣጣ በኤርትራና ኢትዮጵያ ህዝቦች መካከል ካደረሰው ጉዳት የበለጠ ለኢትዮጵያውያንም ሆነ ለኤርትራውያን ሊያስተምር የሚችል ተጠቃሽ ተመክሮ ከየትኛውም አገር ወይም ታሪክ መጥቀስ አያስፈልገንም። የኢትዮ ኤርትራ ጦርነት ሻቢያ በ30 አመታት ውስጥ ወያኔ ደግሞ በ17 አመታት ውስጥ ካስፈጁት የሰው ህይወት በላይ በባድመ የእርስ በርስ ልቂት ጠፍቷል። አንድ አመት ባልሞላ ጦርነት ከሁለቱም ወገን ከ80 ሺህ በላይ ንጹሃን አልቀዋል፣ ንብረት ወድሟል። ከምንም በላይ ደግሞ የሁለቱ ህዝቦች ወንድማማችነትና እህትማማችነት ደብዝዟል። ታዲያ ጽንፈኝነት ህሊና የለውም እንጂ ከተለያዩ የሀገራችን ክፍሎች ብቅ ብቅ እያሉ ያሉ ጠባቦችና ጽንፈኞች ከዚህ ብዙ በተማሩ ነበር። ጠባቦችና ጽንፈኞች ካለፈ የተሳሳተ ታሪካቸው መማር የማይችሉ መሆናቸውንም ከወያኔና ከኦነግ ተግባራትና አላማዎች መማር በተቻለ ነበር። ህዝብ ግን ምንጊዜም የተሳሳተ ታሪኩን መድገም የለበትም አይደግምም። ስለዚህ የኢትዮጵያ ህዝብ ከየጓዳው እየተፈለፈሉ ላሉ ከፋፋይ ጠባቦች ሳይሳሳት በተባበረ ኃይሉ ሁሉንም ሊታገላቸው ይገባል። በመጨረሻም ድሉና አሸናፊነቱ የኢትዮጵያ ህዝብ ብቻ ሊሆን እንደሚችል አንጠራጠርም ሲሉ ደገፉ ተፈራ ከቢሾፍቱ ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዴሞክራሲ አዘጋጆች ልባዊ ሰላምታዬ ይድረሳችሁ። የሀገሬና የወገኔ እጣ ፈንታ ከምጣዱ ወደ ረመጡ እየሆነ ያየው አመዛዛኝ ህሊና አስተንታኝ ልቦና ያለው ሰው ተደብቀ ወይስ ተማመነ እያልኩ ራሴን እጠይቃለሁ። የወቅቱ የሀገራችንን የፖለቲካ ሁኔታ ትክ ብለን በአርሞ ካየነው ከየትኛውም ዘመን በከፋ ሁኔታ ውስጥ እንደሚገኝ መረዳት አያዳግትም። ከኢህአፓ የተማርኩት ፖለቲካና ፖለቲካ የተለያዩ መሆናቸውን ነው። የሀገራችንን ፖለቲካ ለመገንዘብ በስፋትና በጥልቀት ማንበብ የትርፍ ጊዜ ጉዳይ ሳይሆን ሀገሩንና ወገኑን የሚወድ ሁሉ ሊያደርገው የሚገባ ግዳጅ መሆኑ ሊታወቅ ይገባዋል። እያየው እየሰማው ያለሁት ግን በፖለቲካ ስም ሲቦታለክ ነው። በዘልማድ ቦታለከ ሲባል ዋሻ ወሻከተ ከታጠፈ የባጥ የቆጡን ቀባጠረ ማለት ነው። ዛሬ በሀገራችን እንደ አሸን የፈሉት ፖለቲከኞች እንጂ ፖለቲከኞች አይደሉም አላለው። ይህን የማነሳው ሀገሬና ህዝቧን እየጎዳ ያለው መቦትለክ ሀቅን እየቀበረ ውሸትን እያነገሰ በመሆኑ ነው። በሰው እጅ የሚቀረጹ ሰው ሰራሽ አምላኮች አይኖች እያሏቸው አያዩም፣ ጆሮች እያሏቸው አይሰሙም፣ በአንደበታቸውም ትንፋሽ የለም ወዘተ የሚለው በሀገራችን በፖለቲካ ስም ለሚኮፈሱ ስልጣን ለያዙትም ሆነ በህዝብ ስም እንታገላለን ለሚሉትም የሚሰራ ይመስለኛል። በሀገራችን ፖለቲካ ከጥንት ጀምሮ ደባ ሲፈጸም ሲወሻከት በሬ ወለደ የፈጠራ ወሬ እየተወራ እዚህ ዘመን መደረሱን እያስተዋልኩ ነው። እያዩ አላየንም እየሰሙ አልሰማንም ማለትን ሁሉም የሚለው ቢሆንም ዶክተሮቹና ፕሮፌሰሮቹ ሲሉት ያስቀይማል ይገለማል። ገሞራው በ1959 ዓመተ ምህረት በተቀኘው በረከተ መርገም በተሰኘው ግጥሙ ምን ይሆን ጠባዩ የአይኖች ውሃ በጣም ደስ የሚለው ጠቁመው ሲያሳዩ የስሜት በረሃ ምን ይሁን ጠባዩ የጆሮ ከበሮ ለስሜት ባህሪ ያረካል ተብሎ በተስፋ ሲመቱት በስብከት ሲያሻሹት የሚጨፈራቆ እንዴት ይሁን ስራው የምላስህ ስጋ ለርኩስ ስሜት ሲባል መራራ ሲሰጡት ሬቱን ሲያቀምሱት ለውጦ አጣፍጦ የሚያደርገው ሸጋ ያፍንጫ አሰራር ምን ይሁን ምስጢሩ ስሜትን ለማግነን ግማታሙን ሽታ ቀይሮ ሲያደርገው ያለመጠን ጥሩ ይህ የገሞራው ድምጽ 50 አመት ሙሉ ሲያስተጋባ ለዛሬዎቹ ተደማሪ ተግባስባሾች እንደሚሰራ እዩት። የሚሰማ ስለጠፋ አዋጅ አዋጅ ብዬ እንደ ገሞራው ኃይሉ ገብረ ዮሐንስ ያስተማረኝን የርግማና ታይን ላውረድ። እናንት ጀምበር ወታስክትገባ 10ን አንስታችሁ 10ን የምትጥሩ ዶክተሮች ፕሮፌሰሮች የትምህርት ማስረጃችሁን ለመቀላመድ አደርባይነት ይዋላችሁ ተመሆኑ የዳሎል ንፍር የእሳት ጎፈር ትምሽ ካድርጉ ይብላችሁ። ድሮ ድሮ የትምህርት ጮራ ገና ጎህ በቀደረችበት ወቅት የተማረን ለማክበር የተማረ ይግደለኝ ይባል የነበረው ዛሬ ከንቱ አባባል ሆኗል። ስንቱ የተማረ ለባለ ጠመንጆች ለቁጠኞች አድሮ ስንትና ስንት ወጣቶችን አስሮ ገረፈ ገደለ እየሰረቀ ከበረ የሚለው ጥያቄ መልስ ይሆን ዘንድ ይመስላል የተማረ ግደለን የሚለው አባባል መስማት ካቆመ የከረመው። የሀገራችን የፖለቲካ ሁኔታ እንዳይጠራ ሁሉም ሲበጠበጥና ሲደፈርስ እያየን ነው። አሁን ሀገራችን እየተዘፈቀችበት ካለው ጭፍቅ የፖለቲካ ጨለማ ልትወጣ የምትችለው የሀገራችን የፖለቲካ ሁኔታ የሚመለከታቸው ሁሉ የተካተቱበት ጊዜያዊ ህዝባዊ መንግስት በመቋቋም መሆኑን ኢህአፓ እየደጋገመ ጥሪ ማሰማቱ የፖለቲካ ስለቱንና አርቆ አስተዋይነቱን የሚያሳይ ነው። የሽግግር መንግስት አስፈላጊ ከመሆኑባቸው አበይት ጉዳዮች መሃል አንዱ የኢትዮጵያ ህዝብ ህገ መንግስትን አርቆ ህዝቡ እንዲወያይበት በማድረግ የሚሻሻለው ተሻሽሎ የሚሰረዘው ተፈቆ የሚታከለው ተጨምሮ በህዝብ ድምጽ የሚጠና ህገ መንግስት ለማጽደቅና ለመደንገግ ነው። ይደግሞ ለሀገራችን ዘለቀታዊ ሰላምና እድገት ዋስትና ነው። ዛሬ በኢትዮጵያ ህዝብ ስም የሚጠራው ለኢትዮጵያ ህዝብ ባድ የሆነ በህዝብ የሚናቀና የሚነቀፍ እንደሆነ በተለያዩ ወቅቶች አደባባይ ወጥተው ወያኔን ካወገዙ ህዝባዊ አመጾች መገንዘብ ይቻላል። ጨቋይ መንግስታት በህገ መንግስት ስም የስልጣን እድሜያቸውን ለማራዘምና ህዝብን ረግጦ ለመግዛት የሚያወጣቸው የመጨቆኛ ህጎች እንጂ የኢትዮጵያ ህዝብ ህጎች ሊባሉ አይገባቸውም። የአጼው አገዛዝ የፋሽስቱ ደርግም ህዝብን ለመጨቆን የሚያስችላቸውን ህግ ለየራሳቸው ደንግገው እንደነበር የሚታወስ ነው። ሶስቱም ፈላጭ ቆራጭ አገዛዞች ህጎቻቸውን ለህዝብ ውይይት አቅርበው ህዝብ በነጻነት ተዋይቶ እንዲያጸድቀው አለማድረጋቸው የአምባገነናዊ ባህሪያቸው መግለጫ ነው እላለሁ። የሽግግር መንግስት አስፈላጊነትን በርካታ ድርጅቶች ሲያነሱት እንደነበር የሚታወስ ሲሆን የመደመር የጨረባ ጫጫታ ሲከሰት አፋቸውን በሰም ያሸጉ በርካቶች ናቸው። አዲሱ ኮሎኔልም እንደ ፋሽስቱ ኮሎኔል መንግስቱ ጊዜያዊ ህዝባዊ መንግስት የሚፈጽመውን የሽግግር ለውጥ ጊዜያዊ ወታደራዊ መንግስት ይሰራዋል ብሎ እንዳለው ሁሉ አዲሱ ኮሎኔልም ሽግግር የሚባለው በእሱ እንዲጣል መናገሩ ከቀደመው ኮሎኔል ጋር ከሚያዘምሉት አንዱ ይመስለኛል። የሚገርመኝ ኢህአፓ በሽግግር መንግስት ጠያቂነት የሚከሱት ናቸው። ዛሬ የሚጠነዛ የስልጣን ጥመኝነት የሚል ጭቃቸውን ሲለቀልቁ እያስተዋልኩ ተንጋሎ ቢተፉ ተመልሶ ታፉ እንዲሉ እየሆነባቸው ነው። አንዳንዶች ኢህአፓ ለሶሻሊዝም ቆሞ ታገሩም ሊከበር ሲገባው የጭንቅላታቸውን ባዶ ቅልነት በሚያሳይ መልኩ ሲከሱት ሶሻሊዝምን ሳያውቅና ሳይረዳ እንደው በደመ ነፍስ እንደተቀበለው ሲዘላብዱ በሰማው ቁጥር አንዳች ግዙፍ አሳነባሪ ዋጥ ጭጭ ያደርጋቸው እላለሁ። በማንበብ በጥልቀት በመረዳት የኢህአፓ ባላትን የሚያክል የለም ቢባል ሀቁን መናገር እንጂ የተጋነነ አይደለም ባይነኝ። በበኩሌ ከቆሎ ተማሪነት አንስቼ ያሳደገኝ ትምህርት ቤቴ ኢህአፓ ነው እና ራሴን የማውቀውን ያህል ስለ ኢህአፓ መመስከር እችላለሁ። መሬት ለአራሹ ዳቦ ለተራበው ስራ ለስርዓት የሚሉት ህዝባዊ ድምጾች ኢህአፓ እስከዛሬ እየጮኋቸው ነው። ዛሬ በቴፒ በለገደምቢ በጋምቤላ በወልቃይት ባላማጣ በአፋር በመተከል በወለጋ ወዘተ የተከሰቱ ህዝባዊ አመጾች መነሻቸው የመሬቱ የማድኑ የሌላው ሀብት ሁሉ ተካፋይነት ጥያቄ ነው። ደኖች እየተጨፈጨፉ ውሃዎች እየጠለፉ ለባዳም የመሬት ወራሪው ሲቸወቸቡ በአንጻሩ ወጣቶች ተመረው በሰራ እጥብ ሲንከራተቱ እያየን የዛሬ 44 ዓመት ያነሳነው ስራ ለስራ አጥ የሚለው ኢሃፓ ሲያሰማ የሰማው የዘመኑ ቁጥር ቢነግድም እዛው መነሻችን መሆናችን ይሰማኛል። ኢሃፓን የሚረግሙ ዘውድና ፋቂዎች የፋሽስቱ ደርግ አራጊ ፈጣሪዎችና አሽከሮቻቸው መርዛሙ የጎሳ ፖለቲካን የሚያራግቡ አድርባዎች ባንዳዎችና አንጃዎች ናቸው። እነዚህ ሁሉ ደግሞ ኢሃፓን ይፈራሉ። ስሙ ሲጠራ ይርዳሉ፣ ይርበረበራሉ፣ ይንቀጠቀጣሉ። ከአይኖቻቸው ሽፋሽፍት አረቀው ማየት የተሳናቸው ኢሃፓ ሁሉም የኢትዮጵያ ህዝብ ጥያቄ በኢትዮጵያ አንድነት ስር በዲሞክራሲያዊ መንገድ ይፈታል ማለቱንና የኢትዮጵያ ውስጥ ጉዳይ ተባደን አሳልፎ መስጠት አጥሩ ከጠፋ አትክልቱን ጠፋ እንደሚባለው የባዳንን ጣልቃ ገብነት አጥብቆ መቃወም የሚደግፍ ነው እላለሁ። ትግላችን ይፋፋም። ደቂቀ ገሞራው ነኝ ከዋሸራ ጎጃም።
ተከታዩን ደብዳቤ የላኩልን ኤልሳቤት ተስፉ ናቸው። ይድረስ ለፈኖተ ሬዲዮ። አገዛዙ መሰረታዊ ችግሮችን ለማስወገድ ምንም የረባ እርምጃ ሳይወስድ በአስመሳይ እርምጃዎች ላይ አተኩሮ ይገኛል። ወያኔ ሳይወገድና ህጎቹ ሳይሻሩ የላይ ላይ አስመሳይ ለውጦችን ሊመግቡን እየጣሩ ናቸው። ሴቶችን ሾመን በሚል ሊያገኙት የሚሞክሩት አድናቆት ምሳሌ ነው። ጉዳዩ ሴት ወንድ የሚል ሳይሆን የዴሞክራሲ መስፈን ነው። ዴሞክራሲና ህዝባዊ መንግስት እውን ሲሆኑማ ስልጣን የሚኖራቸው ሴቶች መሾማቸው አይቀሬ ነው። አሁን ግን ኩል የቀንፈር ቀለም ከመሆን አልፉም። የስልጣን ባለቤት ያው ወያኔና ኢህአዴግ ናቸውና። ዋና ዳኛ ተብላ የተሾመችውም ውልደተ አሶሳ የሰሜን ሴት በአፍቅሮ ወያኔ የምትታወቅና በክፍሌ ወዳጁ አማካኝነትም ከአሜሪካ ጋር የሰራች ያው የወያኔ ግርፍ ናት። ፈትለወርቅ ሞንጆሪኖና ሳህለወርቅ መቻነሱን ሲሉ ኤልሳቤት ተስፉ ከኒውዮርክ አሜሪካ ደብዳቤያቸውን አጠናቀዋል።
ተከታዩን ደብዳቤ ላኩልን ደረጀ ስሜነህ ከፍቼ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይስጥልኝ እላለሁ። ለማንኛውም ሀገር ፖለቲከኞች ህዝብ ትልቁ ትምህርት ቤታቸው ሊሆን የግድ ይላል። የትግሉ አልፋና ኦሜጋ ዲሞክራሲና ነጻነት ሊሆን የግድ ይላል። የትግሉ አልፋና ኦሜጋ ዲሞክራሲና ነጻነት ብለው ለተነሱ ህዝባዊ ፖለቲከኞች ህዝብን ትምህርት ቤታቸው ያደርጉታል። በተጣራሪው አምባገነንና ዘረኛ አገዛዞች ደግሞ ህዝብን ይነቃሉ። ለሚጠይቀው ጥያቄም ሆነ አስተያየት ጆሮ ሲሰጡት አይስተዋልም። በመሆኑም ህዝብና ፈላጭ ቆራጭ አገዛዞች ሳይጣጣሙ አብረው ገዢዎቹ መግዛት እስከሚችሉበት ይዘልቃሉ። ህዝብ በገዢዎች እነሱ ቢንቁትም ሆነ ቢያከብሩት ትልቁ ትምህርት ቤታቸው እንደሆነ ባብነት ለማጣቀስ ከኩሩ ኢትዮጵያዊ ወገን የበለጠ የምጠቅሰው የለኝም። ለ28 ዓመታት ያህል በኢትዮጵያ ህዝብ ላይ የጥላቻ መርዝ ሲረጭ ባጅቷል። ይህኛው ህዝብ ለዚህኛው ጠላት ነው። ያኛው ሃይማኖት ለዚህኛው ጠላቱ ነው። ያኛው ከዚህኛው የበለጠ ዜጋ ነው ወዘተ እየተባለ የመከፋፈል አባዜ የተጠናወታቸው ዘረኞችና ጠባቦች መርዛቸውን ሲረጩበት ኖረዋል። ዘረኝነትና ጠባብነት የተጸናወታቸው የዘመኑ ጉዶች አገራችንን አምሰዋታል። ህዝባችን የጎሪጥ እንዲታይ ከፋፍለውታል። የነዚህ ጽንፈኛ አቋም አራማጆችና ተሸካሚዎች ህዝብ ለህዝብ፣ ወገን ለወገን፣ ወንድ ከወንድሙ ወንድም ከወንድሙ አንዱ በሌላው ላይ እንዲነሳና እንዲተላለቅ ያልተሳለ የስለት አይነት አልነበረም። ያልተወለወለ የመሳሪያ አይነትም አልነበረም። ለዘመናት በነበረ የህዝብ አብሮነት ላይ ያልተረጨ የጥላቻ መርዝ አልነበረም። የዚህ ሁሉ ሴራና ተንኮል ዋነኛ ተዋናዮች ወያኔና በወያኔ ዙሪያ ተኮልኩሎ የነበሩና ተምረው ያልተማሩ ከህዝብ ጉያ ወጥተው ከህዝብ ተወልደውና አድገው ከህዝቡ መማር ያልቻሉ ጠባቦችና ካህዲዎች ቢባሉ ሲያንሳቸው እንጂ የሚበዛባቸው ሊሆን አይችልም። የነዚህ ዘረኞችና ጠባቦች የረጩት የጥላቻ መርዝ ሳቢያ ወገን በወገኑ ላይ ጥቃት አልተፈጸመም ማለት አይቻልም። በርካታ ህይወት ጠፍቷል። ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ንብረት ወድሟል። ዜጎች መብታቸውን ተገፈዋል። የሀገር አንድነትና የህዝቦች አብሮነት እንዲናጋ ተግተው ሰርቷል። በበደኑ፣ በጉራ ፈርዳ፣ በሜንሻንጉል፣ በመስራቅ ሐረርጌ፣ በጋምቤላ፣ በወልቃይት፣ በሞያሌ ወዘተ የንጹሃን ደም ፈሷል። የንጹሃን ዜጎች ልቂት ብቻ ሳይሆን የወንጀል ተግባር አፈጻጸሙ ከህሊና ሊጠፋ የማይችል ነው። ዛሬም ቢሆን ወያኔ በሞት አፋፍ ላይ እያለ ከዚህ ሴራው መጣቀባል ቻለም። ይህ ጽንፈኛ አቋም፣ ይህ መርዘኛ ቅስቀሳ፣ ይህ አጥፊ አስተምህሮ ዛሬ ሙሉ በሙሉ ጠፋ ማለት አይቻልም። ወያኔ የሚሸርባቸው ሴራዎች ውጤታቸው በተለያዩ የሀገሪቱ አካባቢዎች እየታዩ ነው። ሳይማሩ ፖለቲካን ለኢትዮጵያ ህዝብ እናስተምር ባይ ወያኔዎች ከዚህ የበለጠ መማሪያ ሊሆን የሚችል መድረክ አልነበረም። ወያኔዎችና ጀሌዎቻቸው ቀብረነዋል፣ አጥፍተነዋል የሚሉት ኢትዮጵያዊነት እንደገና በትውልድ መታወሱ፣ በትውልድ መዘከሩ፣ የትውልድ መታገያ መፈክር መሆኑ ባስተማራቸው ነበር። ወያኔ ግን መማር የሚችለው ከሞቱ ብቻ መሆኑን ከዚህ የበለጠ ማረጋገጫ የለም። የሰላም ያለህ፣ የሀገር ያለህ፣ የመብት የነጻነት ያለህ እያለ በሚጮህበት ወቅት ህዝብ ለህዝብን በማጋጨት መነሳት ምን ይሉታል? ወያኔ የስልጣን ዘመኑ እየጨለመ ሲሄድበት የጽልመት ዘመኑን ለማራዘም ነገ ከነጎዲያ ከዚህ የበለጠም ለማድረግ ወደ ኋላ የማይል ጨካኝና አረመኔ ቡድን ነው። የወያኔን ሴራና ተንኮል መቋቋም የሚቻለው ከወያኔ መረጃዎችን በመፈልፈል ጸረ ወያኔ ሴራ የሆኑ ማክሸፊያዎችን በማዘጋጀት ነው። ዋናውና ትልቁ ቁም ነገር እየከፋፈለ እያጠቃን መሆኑን ተረርተን ለወያኔ ጥቃት መፍትሄው መተባበር ብቻ ነው በማለት ደብዳቤያቸውን ያጠናቀቁት ደረጀ ስሜነህ ከፍቼ ናቸው።
የፍኖተ ዴሞክራሲ የደብዳቤዎች አምድ አዘጋጅ እንዲሁም የፕሮግራሙ ተከታታዮች ያክብሮት ሰላምታዬ ይድረሳችሁ። ለውጥ የተባለውን የጉምሽን ትንበለው እንዴ? በጧቱ ቸፍ ቸፍ ተባለና የተከረሰብ ጫጫታው ማደነቆረንና ተመልሶ ያው ሆነ ሁሉም ነገር። ሁሉም የፖለቲካ ሰኞች ሳይፈቱ ሺዎች በዚያው ታፈነው ቀሩ። የሽግግር ሂደት የተባለውም ተካደ። ጸረ ህዝብ አዋጆችም ሳይሻሩ ቀሩ። ንግግርና ቃል ብቻ። የወልቃይቱ ላይ በቃ ራያም ተጠቀለለ። ተነነ የተባለው ወያኔ ገዝፎ መጣብን። ለማጨብጨብ የቸኮሉ አፈሩ። አገራችን በጠባቦችና አማራ ክርስቲያንን እንረድ በሚሉት ተጨናነቀች። የፈረደባቸው እነ ኢሃፓ ተገልለው ስማቸው ለካዲዎች ተሰጠ። ሹመት ለወያኔና ለአብይ ብሔር አባላት ብቻ በሚል ደረጃም እየታየ ነው። ለውጥ እንደ ግመል ሽንት ደማችንን ያፈሰስነው ለርጋፊ ለውጥ አልነበረም። አምላክ ሰጠን የተባለው ግለሰብ ዲያብሎስ ትግላችንን ሊያስቆምና ወያኔ ሊያስቀጥልብን የላከብን ሆኖ በገቢር ታይቷል። ትግላችንን እንቀጥል እናስፋፋ ሲሉ ጌትነት ገብሩ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ ስርጭት የደብዳቤዎች አምድ። ህዝባዊ ትግልና ህዝባዊ ድል የተቆራኙ በመሆናቸው አንዱ ከሌለ ሌላው ህልውና አይኖረውም ባይኔ ስባይ ትግል መነሻው የህዝብ ጥያቄ የህዝብ ብሶት የህዝብ እንግልት የህዝብ ራብና መታረስ የህዝብ በቁራኛ በሽታዎች መሰቃየት ከሁሉም በላይ የህዝብ መረከት ነው ህዝባዊ ትግል ህዝብ የተነጠቀውን የስልጣን ባለቤትነቱን ለመከራጀት እና የተገፈፉት የሰብአዊና የዲሞክራሲያዊ መብቶችን ለማስከበር የሚካሄድ ትግል ነው ህዝባዊ ትግል አንዴ በተናጠል አንዴ በህብረት በቀጥታ በህዝብ የሚካሄድ የሞትና የሽረት ትግል ነው ህዝባዊ ትግል በሀገር በቀል ወይም በባዕዳን ኃይሎች የሚካሄድ አይደለም ከዚህም በላይ ህዝባዊ ትግል እየተሳሰረ እየተባበረና እየተጠናከረ በመሄድ ገዢ የሆነውን ኃይል ከተቆፈሰበት በአፍጢሙ ሊተክለው ሲቀርብ ጨቋኙና ዘራፊው ኃይል የህዝብን ጥያቄ ደጋግሞ በማስተጋባት ራሱን የህዝባዊ ትግሉ አንድ አካል አድርጎ በመሾም የትግሉን ሂደት በበላይነት ለመምራት ሲዳክር እየታየ ነው። እንዲህ ያለው ህዝባዊ ትግልን ማጅራት በመምታት ስልጣን ላይ መቆየት አባዜ በ1966 ህዝባዊ አብዮት በፋሽስቱ ወታደራዊ ደርግ ተፈጽሟል። ይህ ወንበድና በጠባቡ ዘረኛ ወያኔ በተባለው ፋሽስታዊ ቡድንም በ1983 የተደገመ ሲሆን ዘንድሮ ደግሞ ወያኔ ህወሓት ከመሰረቱ ተመንግሎ ሊወድቅ አንድ ሐሙስ ሲቀረው በባዕዳን ኃይሎች መካሪነት ህዝባዊ ትግሉ ፍሬውን እንዳያይ መደረጉን እያየን ነው። የወያኔ ጉልቻዎች መላወጥ የህዝባዊ ትግሉ ውጤት መሆኑን የኢትዮጵያ ህዝብ የትግሉ ውጤት አድርጎ እንዲቀበል መጠነ ሰፊ ቅስቀሳ እየተካሄደ መሆኑን ልብ ለማለት ያስፈልጋል። ይህንኑ የወያኔ ተጨፈኑልኝ ላስታላችሁ ዘመቻን የወያኔ ተቋሚ ነን የሚሉ ሲያስተጋቡ ሲሰማ በፋሽስቱ ደርግ ዙሪያ ተኮልኩለው ህዝባዊ ትግሉን ሊያሰናክሉ እንደሞከሩት ሁሉ አሁንም የወያኔ ጉልቾች መገለባበጥ ህዝባዊ ለውጥ እንደሆነ ጥሩምባ ሲነፋ ላየ ላስተዋለ ታሪክ ራሷን ደገመች እንደሚባለው ያለ ሆኖ ያገኘዋል። የአገርባይ የባንዳ ቅስሙ ይሰበር ህዝባዊ ትግሉ እየጠራና እየተባበረ ይተማል። ምንጊዜም ቢሆን ህዝባዊ ትግል እየተፋፋመና የጎመራ ሲሄድ በስልጣን የተቆፈሱትን በዙሪያቸው የተኮለኮሉትን አድባዎችን ተስፋ ያስቆርጣል ቅስ ይሰብራል። በዚህ የተነሳ ህዝባዊ ትግሉን ለማሰናከል ቅድያ ከስራት ከአፈና ወዘተ በተጨማሪ ህዝባዊ ትግሉን ለመንጠቅና አሁን ወያኔ ያደረገ እንዳለው የህዝባዊ ትግሉ አካል ሆኖ በአዲስ አቀራረብ በመቅረብ ወያኔ የተገደሉ ወገኖቻችን ደም ትኩሳቱ እየፈጀን ባለበት በአሰት ታስረው የተሰቃዩት ስቃያቸው እየሰቀጠጠን ወያኔ የረጫቸው የሀገርን አንድነት እየሸረሸሩና ህዝብ የነበረውን አንድነት እየናዱ ያሉ መርዛምና ስድብ የተሞሉ አባባሎች የህዝብን ህሊና እንዳቆሰሉ ባለበት ወያኔ ተለወጡ ሲል ከበሩ የመደለቅ ምንጩ ከባንዳነት ከካሊነት ከእባብነት የሚመነጭ ነው። ህዝባዊ ስርዓትና መንግስት የሰብአዊ መብቶችንና የዲሞክራሲ መብቶችን በግብር ያውላል። ህዝቡ ይሰበሰባል፣ ይመክራል፣ ያዳምጣል፣ ይናገራል፣ ይጽፋል፣ ያነባል፣ ሐሳቡን ለሌሎች ካለምንም ገደብ ያካፍላል። ሰብአዊ መብቶችን ተጠቅሞ ይደራጃል። ህዝባዊ መንግስትን ካለምንም ተጽዕኖ ድምጹን በማሰማት ያቋቁማል። ህዝቡ በድምጹ የመሰረተው መንግስት የህዝብን ጥቅምና ፍላጎት ሲደፍር በስልጣኑ ሲባለግ ህዝብ የሰጠውን ድምጽ ከስልጣን ለማውረጃነት ይጠቀምበትና ያወርደዋል። ህዝባዊ ትግሉ እየተካሄደ ያለው ለዚህ ህዝባዊ ድል ነው። የፈሰሰውና እየፈሰሰ ያለው የህዝብ ልጆች ደም አንድን ጉልቻ በሌላ ጉልቻ ለመተካት አይደለም። አሁን ወያኔ እንየው እንጠብቀው ወዘተ የሚሉ ሁሉ ትግሉን ለማላላት ሆም ተብለው በወያኔ የሚረጩ መርዞች መሆናቸውን ልብ ማለት ይገባል ላለው። ወያኔ የንጹሃን ዜጎችን ደም እያፈሰሰ እየገደለ ለመሆኑ ሰሞኑን እየሰማናቸው ካሉ ዘግናኝ መረጃዎች እንረዳለን። እየተፈጸሙ ያሉ ግድያዎችን ለማላከክ የሚሞከረው ከወያኔ ዞር ለማድረግ በሌሎች ላይ መሆኑን እየተገነዘብን ነው። በአይሻ ደወሌ አካባቢ አንዲት ወጣት በገመድ ታንቃ መገደሏን በአካባቢው የወያኔ ሹም አብዲ አሊ ላይ ጣት እንዲቀሰር በማድረግ ወያኔ ከወንጀሉ ንጹህ እንደሆነ ቢሞከርም አብዲ አሊኮ የወያኔ አገልጋይ በመሆኑ የወጣቷ ገዳይ በቀጥታ ወያኔ ነው። ሁልቻ ተቀየረ። የወያኔ ግድያ በከፋ ሁኔታ እየቀጠለ መሆኑ ይህ አንዱ መረጃ ይመስለኛል። የጋዜጠኝነትን ስራን የሚያፈነው ህግ ከነድባቡ እንደሰፈነ የፖለቲካና ማህበራዊ እንቅስቃሴዎችን ለማሰናከያነት የታወጀው ጸረ ሽብር የተባለው አዋጅ በስልጥ ስራ ላይ መዋሉን መቀጠሉን እየሰማን ነው። ዛሬም በኢትዮጵያ አንድም ከወያኔ ተጽዕኖ ነጻ የሆነ ጋዜጣ፣ መጽሔት፣ ራዲዮ፣ ቴሌቪዥን የለም። ዜጎች በዜግነታቸው ሊኖራቸው የሚገቡ መብቶቻቸውንና ክብራቸውን እየተገፈፉ ከመኖሪያዎቻቸው ከእርሻዎቻቸው እያፈናቀሉ ለመሆኑ ከአርማጭሆ ከበሻንጉል ጉሙዝ የተፈናቀሉና በአዲስ አበባ ባህና ማርያምና በላፍቶ ማንጎ በተባለው አካባቢ ከአስር ዓመታት በላይ ቤቶች ገንብተው ይኖሩ የነበሩትን በዚህ ክረምት እየገባ ባለበት ወቅት ቤቶቻቸው በላያቸው ላይ እያፈረሱ እንዲፈናቀሉ ተደርጓል። ከዚህና ከመሰል የመብት ረገጣዎች መረዳት የሚቻለው ወያኔ ህወሓት ዛሬም እንደ ከዚህ ቀደሙ ህዝብን እየጨፈጨፈና የህዝብን መብቶች እየረገጠ መቀጠሉ ነው። ወያኔ ህዝባዊ ለውጥን የሚቃወም እንጂ የህዝባዊ ለውጥ አካል ሊሆን ከቶንም አይቻለውም። ለዚህ ነው ህዝባዊ ትግሉ እየቀጠለ ያለው። ትግላችን በደረኛው ወያኔ መቃብር ላይ ህዝባዊት ኢትዮጵያን መመስረት ነውና መታጠቂያችንን ላፍታም ሳናላላ ህዝባዊ አመጻችንን እናፋፈም የሚል ጥሬን ለአድማጮቻችሁ አሰሙልኝ። አመሰግናለሁ። ሚሚ ነኝ ከጅማ።
አድማጮቻችን ለዛሬ ያለንን የደብዳቤዎች አምድ የምናጠናቀቀው መስፍን አ በሐምሌ ወር ልከውልን በነበረው ደብዳቤ ይሆናል። ለፍኖተ ዲሞክራሲ ሬዲዮ ዝግጅት ክፍል ሰላምና ጤና ለአዘጋጆች እድገትና ተአማኒነት ለዝግጅት ክፍሉ በመመኘት መልእክቴን አቀርባለሁ። አይሰማም የማይሰማው መስማት ስለማንችል ሳይሆን መስማት ስለማንፈልግ መሆኑ ይታወቃል። ከአንድ አመት በፊት የአርበኞች ግንቦት 7 ንቅናቄና የኦሮሞ ዴሞክራሲያዊ ግንባር ኦዴግ የጋራ አገራዊ ንቅናቄ መስርተው እንደነበር ይታወቃል። የምስረታው ዓላማም አንድ ግንቦት 7 ንቅናቄ የኦሮሞን ህዝብ ድጋፍ ለማግኘት ሲሆን፣ ሁለተኛ ደግሞ ኦዴግ ግንቦት 7 የሚጠቀምበትን ሚዲያ ኢሳትን እንዲሁም አመራሩንና አሰራሩን ተጠቅሞ ወደ ኦሮሞ ህዝብ መቅረብን መታወቅን ህዝባዊ ድጋፍ ማግኘትንና ለወያኔም ለድርድር መብቃትን አስቦ እንደነበር በወቅቱ ስንገልጽላቸው የነበሩ ሁሉ ያስታውሱታል። የኦሮሞ ዴሞክራሲያዊ ግንባር አመራር ቀደም ሲል የኦነግ መስራችና አመራር የነበሩ የአማራ ህዝብ እልቂት ተጠያቂ የኢትዮጵያ ደግሞ ታሪካዊ ጠላቶች የሆኑ ግለሰቦች መሆናቸው ይልቁንም ለህግ መቅረብ ያለባቸው ጨፍጫፊዎች መሆናቸው እየታወቀ የህዝብ ይሁንታና ፍላጎት ሳይኖር በድብቅና በጀብደኝነት የተከናወነ የጸረ ህዝቦች ስብስብ ተፈጠረ። ግንቦት 7 ከዚህ ውህደት ጀምሮ የአማራውን ህዝብ የሞራልና የገንዘብ ድጋፍ ተነፈገ። የኦነግ ዘረኛ አርማ በኢሳት ሚዲያ ለህዝብ ታየ። የኦነግን የፖለቲካ ፕሮግራምም በይፋ ማስተዋወቅ ተጀመረ። የኦነግ ኦዴግ መሪዎች ያቋም ለውጥ እንዳደረጉ ለኢትዮጵያ ሲሉ እንደሚታገሉ ነጻ አውጪዎች ተደርገው ተዘመረላቸው። የአማራው ህዝብ በበለጠ ሁኔታ እንዲሁም ቀሪው የኢትዮጵያ ህዝብ ባጋዥነት የእውቀትና የገንዘብ መዋጮ እያደረጉ የተቋቋመው ኢሳት የኦነግ ኦዴግ ልሳን ሆነ። ነገር ግን ያ እነሱ ያመኑበት የኢትዮጵያ ህዝብ ደግሞ የተቃወመው አገራዊ ንቅናቄ ከአንድ ዓመት በላይ ሳይዘልቅ በክህደት ተለያዩ። ከሃዲው ኦዴግ የተካደው ደግሞ ግንቦት 7 ተብሎ ተለቀሰ። ምክንያቱም የኦነግ ኦዴግ መሪዎች ከወያኔ ጋር ያደረጉት የስልክና የአካል ድርድር ሰመረና ተሳካላቸው። በአንጻሩ ግንቦት 7 ግን ለመደራደር ያደረገው ጥረት ሁሉ ሰሚ አጣ። በዚህ ምክንያት የግንቦት 7 አመራር አባላት መግለጫ ሲያወጡ፣ የሳት ጋዜጠኞች ደግሞ የማጣጣል ዘመቻቸውን ቀጠሉ። በኔም ሆነ በህዝቡ እይታ ግን ሁለቱም ካዲዮች ናቸው ግንቦት ሰባት እንዲሁም ኦዴግ ሁለቱም ለየገለ ስልጣንና ዝና እንጂ ህዝባዊ ቁርጠኝነትና ራዕይ የላቸው ሁለቱም በህዝብ ደምና ገንዘብ የቀለዱ ወንጀለኞች ግንቦት ሰባት ንቅናቄ ለደቡብ ህዝቦች ኦዴግ ደግሞ ለኦሮሞዎች ብቻ የሚታገሉ አማራሮቹም ለግል ዝናና ጥቅም የተከሩ ፖለቲካዊና ወታደራዊ ዕውቀት የሌላቸው ግን አስፈርባሪዎች መሆናቸው ለቁርጠኝነት ጉልለታቸው ማሳያ ነው። ኢትዮጵያ ለፍርነቀለ መንግስት ለውጥ እንጂ ለፖለቲካ ድርጅት መሪዎች በድርድር ስልጣን እንዲያገኙ የሚደረግ ጥረት አካል አይደለም። ህዝባችን እየታገለ ደምና ንብረቱን እየገበረ ከሃዲ ግለሰቦችና ድርጅቶች ሊክዱት ሲደራደሩበትና የሀብትና የስልጣን ምንጭ ሲያደርጉት ኑሯል። ወያኔ በህዝብ አመጽ በኢኮኖሚ ውድቀትና አመኔታን ማጣት በተፈጠረበት ውድቀት ምክንያት በስልጣንና ለወድ ያደሩ ቡድኖችንና ግለሰቦችን መጠቀም የተለመደ ባህሪው በመሆኑ የኦሮሞ ዴሞክራሲያዊ ግንባር ኦዴግ ብቻ ሳይሆን በርካታ የፖለቲካ ድርጅቶችም የድርድር ጥሪ እየተጠባበቁ መሆኑ ይታወቃል። ወያኔ በተለይም ለማ መገርሳ አብይ አህመድና አዲሱ አረጋ ከሶስት ወራት በፊት ጀምሮ በትልክና በደብዳቤ በውጭ ከሚገኙ ተቃዋሚነን ባዮች ኦዴግ ኦነግ ኦፌኮ እና ኦኤምኤን ወዘተ ጋር ግንኙነት ሲያደርጉ እንደነበርም ይታወቃል። ከሶስት ቀናት በፊት ደግሞ የኦህዴድ አመራር ከአዲስ አበባ እንዲሁም በአሜሪካና ካናዳ ከሚኖሩ ዲፕሎማቶች ጋር በተደረገው የአካል ንግግርና ድርድር የኦሮሞ ዴሞክራሲያዊ ግንባር ተሳክቶለት ተስማምቷል። ሌሎችም በተመሳሳይ መልኩ በድርድር ላይ መሆናቸው ይታወቃል። ሌላው ቀርቶ በአማራ ብሔረሰብ ስም የተቋቋሙ ድርጅቶችም ሆኑ ግለሰቦች ጭምር የዚህ ህገወጥ ድርድርና ግንኙነት ሰለባ ሆነዋል። ስለሆነም ሁሉም ለህዝባችን ነጻነት ራዕይ የላቸውም። ካዲዎችም ናቸውና ህዝባችን በተረጋጋ መንፈስ መከታተልና የመለየት ስራ መስራት እንዲሁም የነዚህን አካላት የማወናበጃ ሚዲያዎችንም በጥንቃቄ መመልከት ይገባል እላለሁ። ህዝባዊ ትግሉ በጋራና በተናጠል ተጠናክሮ ይቀጥል። ድል ለኢትዮጵያ ህዝብ። አድማጮቻችን፣ እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንት ከአድማጮቻችን ከምናገኛቸው ደብዳቤዎች ጋር እስከምንገናኝ ደህና ቆዩን። መልካም ሳምንት። Yeah.